The Voice of America. ሰው ሰኔ ጀምሮ ሲያካሂድ የቆየውን የዳሰሳ ጥናት የፊታችን ግንቦት እንደሚያጠናቀቅና ምክረ ሐሳብም እንደሚያቀርብ ያስተዳደር ወሰንና የማንነት ጉዳዮች ኮሚሽን አስታወቀ። ለፌዴሬሽን ምክር ቤት የሚቀርበውም አቻችሎ የማስታረቅ ሚና ያለው መፍትሄ ሳይሆን በጥናት ላይ የተመሰረተ ምክረ ሐሳብ እንደሆነ የኮሚሽኑ ጽፈት ቤት ዳይሬክተር አቶ አወል ሁሴን ጥቆማ ሰጥተዋል። ካስተዳደር ወሰንና ከማንነት ጋር በተያያዘ ለሚፈጠሩ ግጭቶች የመጨረሻ ልባት ለመስጠት እንዲያስችል በየካቲት 2011 በአዋጅ የተቋቋመው ያስተዳደር ወሰንና የማንነት ጉዳዮች ኮሚሽን ዋና ዳይሬክተር የሆኑት አቶ አወል ሁሴንን ያነጋገራቸው እስክንድር ፍሬው ነው።
በየካቲት 2011 የተቋቋመው በዚያው አመት ግንቦትም ወደ ስራ የገባው ያስተዳደር ወሰንና የማንነት ጉዳዮች ኮሚሽን ነው ጥናትና ምርምር ማካሄድ መጀመሩን ያስታወቀው። ካስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር በተያያዘ ለሚነሱ ግጭቶች ዘላቂ የሆነ የመፍትሄ ሐሳብ ማቅረብ ይጠበቅበታል። ኮሚሽኑ የሚያስፈልጉ ዝግጅቶች ተጠናቀው ወደ ጥናትና ምርምር የተገባው በሰኔ 2012 መሆኑን የኮሚሽኑ ጽፈት ቤት ዋና ዳይሬክተር አቶ አወል ሁሴን ለአሜሪካ ድምጽ አስረድተዋል። የጥናቱን ይዘት ማብራርተዋል።
ያው የአስተዳደር ወሰን የማንነትና ራስን በራስ የማስተዳደር ጉዳዮች ወይም ችግሮች በጣም ለረጅም ጊዜ ያሉ ችግሮች ናቸው። እንግዲህ ችግሮቹ በጣም በአገር አቀፍ ደረጃ ያሉ በተለያዩ አካባቢዎች ያሉ ናቸው። ስለዚህኛ አሁን መጀመሪያ ያጠናን ያለነው ጥናት አገር አቀፍ የዳሰሳ ጥናት ነው። የችግሮቹን ወሰን የችግሮቹን ውስብስብነት፣ የችግሮቹን አንገብጋቢነት፣ የችግሮቹን ስፋት፣ ጥልቀትና መሰል ነገሮችን ጠቅላላ በአገር ደረጃ ከአስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር የተያዙ ችግሮች ምንድን ናቸው? ያለን የህግ ማዕቀፍና የፖሊሲ ማዕቀፍ ምን ይመስላል? የተቋማዊ አደረጃጀታችን ምን ይመስላል? ለችግሮቹ ሪሊ የህዝብ ጥያቄዎች ናቸው ወይ? አንዳንዶቹን በሚዲያ እንደምንሰማው የተለያየ አጀንዳ ስለሆኑ ብቻ ሪሊ የህዝብ ጥያቄም ላይሆኑ ይችላሉና ያ በጥናት መረጋገጥ አለበት። ስለዚህ እስካሁን ምናልባት በአገር አቀፍ ደረጃ ተጠንቶ የአገራችን የአስተዳደር ወሰን የማንነትና ራስን በራስ የማስተዳደር ችግሮች እነዚህ ናቸው ተብሎ የተቀመጠ ተብል ላይ የለም። ያው እኛ ከሚዲያ ከምንሰማው አመልካቾች ከሚያመጡት ባሻገር ያለውን ነገር በአገር ደረጃ ያለውን ነገር በጥናት እናረጋግጥ መጀመሪያ። ለችግሮቹ ለገለ ችግር እንደዚህ አይነት መፍትሄ ከማለታችን በፊት ችግሮቹ ሪሊ ምንድን ናቸው? የት ነው ያሉት? ውስብስብነታቸው ምንድን ነው? የህዝብ ጥያቄዎች ናቸው ወይ? አንገብጋቢነታቸው ምን ያህል ነው? ያለን ከአስተዳደር ወሰን ከማንነት ራስን በራስ ከማስተዳደር ጋር ተያይዞ ያለው የፖሊሲ ማዕቀፋችን ምን ይመስላል? የተቋማዊ አደረጃጀታችን ምን ይመስላል? የሌሎች ሀገሮች ተሞክሮ ከዚህ አንጻር ምን ይመስላል? ከኛ ጋር ተቀራራቢ ልምድ ካላቸው አገራት አንጻር የኛ መዋቅር ምን ይመስላል የሚሉና አጠቃላይ የሀገሪቱን ገጽታ የሚያሳየን ጥናት ነው እያጠናን ያለነው ማለት ነው። ይሄንን መጀመሪያ ለምን ማጥናት አስፈለገን? ምናልባት ለእያንዳንዱ ችግር ስፔሲፊክ መፍትሄ ከመስጠታችን በፊት የችግሮቹን ጥልቀት ስፋት አውቀ ነው። ከዛ በኋላ ቴብል ካደረግን በኋላ እንደ ችግሮቹ ስፋትና ውስብስብነት ደግሞ ቀጣይ ጥናቶችን እናደርጋለን። ሁለቴ ሶስቴ እንደ አስፈለገኝነቱና እንደ ችግሮቹ ስፋትና ጥልቀት ሁለቴ ሶስቴ አራቴ ጥናትን ማድረግ ሊያስፈልገን ይችል ይሆናል። ስለዚህ ይሄ የመጀመሪያ ሀገራዊ የዳሰሳ ጥናት ነው ማለት ነው። በችግሮች ዙሪያ
ሀገራዊ የዳሰሳ ጥናት ተደረገ። ቀጣዩ ስቴፕ ምንድነው? ከዛ ስንት ደረጃዎች አሉት? ማለት ስንት ስቴፖች አሉ? አሁን ሀገራዊ የዳሰሳ ጥናቱን ቀጥሎ ምን አይነት ጥናት ይካሄዳል? ምክር ሐሳባችሁንስ መቼ ነው የምታቀርቡት ለፌዴሬሽን ምክር ቤት?
ጥሩ እንግዲህ ጥናቱ ይሄ መጀመሪያ ነው ብለናል። የዚህ ጥናት ውጤት ምንድነው? በአገር ደረጃ ያሉትን ችግሮች ውስብስብነት፣ ጥልቀት፣ ስፋት እንዲያሳየን ነው የምንፈልገው። ከዚህ ተነስተን እንደ ችግሮቹ ውስብስብነት በአንድ ጥናት ምናልባት አሁን እያጠናን ባለነውም ጥናት እንደ ሪኮመንዴሽን የምናወጣው ምክር ሐሳብ ሊኖረን ይችላል። ቀጥሎ ደግሞ አንዴ በሆነ ስፔሲፊክ ኤሪያ ከጥናቱ ውጤት በሚመጣው ውጤት መሰረት ተመስርተን ደግሞ ኤክስ ማለት የኤክስ ፕሮብለምን ዋይ ፕሮብለምን እንደገና ማጥናት አለብን ብለን እንነሳ እንችላለን። ያ ጥናት ሁለቴም ሶስቴም አንዴም ሊሆን ይችላል። እንደ ችግር ማለት ቀጣይ ምን አይነት ስቴፕ እንሂድ የሚለውን የሚያረጋግጥልን ያ ጥናቱ ውጤት ነው ኢንፎርም የሚያደርገን ማለት ነው። አሁን እያጠና ነው ያለነው ጥናት ውጤት ነው ኢንፎርም የሚያደርገን።
በክልሎች መካከል የአስተዳደር ወሰንና የማንነት ጥያቄ ያለባቸው ዞኖች፣ ወረዳዎችና ቀበሌዎች በጥናቱ እንደሚካተቱም አቶ አወል አመልክተዋል። እየተካሄደ ያለውም አዲስ አበባ ዩኒቨርሲቲን ጨምሮ ከ28 ዩኒቨርሲቲዎች የተውጣጡ ከ70 በላይ ተመራማሪዎች የሚሳተፉበት የጥናት ስራ መሆኑን ጠቁመዋል። የሚጠበቀውም ሳይንሳዊ መፍትሄ መሆኑን ነው ዳይሬክተሩ ያብራሩት።
ይሄ ተቋም ሲቋቋም እንግዲህ ምናልባት አንተም ተው አንቺም ተይ ብለን ምክራሳብ እንድናቀርብ ተብሎ አይደለም የተቋቋመው። ጥናትና ምርምርን ሳይንሳዊ ዘዴን ተከትለን ሰርተን ምክራሳብ እንድናመጣ ነው የሚጠበቀው። በዛ አግባብ ጥናቶችን መሰረት ያላደረገ ምክራሳብ መስጠት ስለሌለብን ቀጣይነት መስራት አለብን። ለየትኛው ችግር ምን አይነት መፍትሄ መስጠት አለብን የሚለው ከጥናት መውጣት አለበት። በዛ አግባብ ነው ይሄን ጥናት እናጠናው። ስለዚህ ጥናቱ ሲመጣ ቀጣይ ምን አይነት እርምጃዎችን መውሰድ አለብን የሚለውን ያመለክት ማብረን እንጠብቃለን።
የመጀመሪያው መክራሳ መቼ ይቀርባል ለፌዴሬሽን ምክር ቤት? ለምሳሌ የመጀመሪያው መክራሳ
እንግዲህ እንዳልኩ ነው አሁን በጥናቱ ላይ ምን አይነት ችግር ተለየ፣ የተለየው ችግር የፖሊሲ ማዕቀፍ ችግር ነው፣ የተቋማት ደረጃጀት ነው፣ የምንድን ነው የሚለው ከጥናቱ መውጣት አለበት። ስለዚህ የጥናቱ ውጤት በአንድ የምክራሳ መስጠት የሚያስችልን ችግር ሊፈታ የሚችል ምክራሳ መስጠት የሚያስችል ፋይንዲንግ ካለው በዛ አግባብ ልንሰጥ እንችላለን። ሁለቴ ሶስቴ መስራት ካለብን ልንሰራ እንችላለን። ሊደገም ይችላል። ስለዚህ በጥናት መመስረት አለበት ማለት ነው ሁሉ ነገር። ስለዚህ ዛሬ ግንቦት ላይ ሲጠናቀቅ ሰኔ ላይ ምክር ሀሳብ ሰጣለሁ ብዬ ልናገር አልችልም። ምክንያቱም የጥናት ውጤት ምን እንደሚል እርግጠኛ ስላልሆንኩ ያ መውጣት ይኖርበታል ማለት ነው። ከዛ በኋላ እንደ ሁኔታው እንደ ጥናቱ ግኝት የሚሰጠው መፍትሄ ወይም ምክር ሀሳብ ጊዜ ይወሰናል ማለት ነው። እንዳልኩ አሁን አገር አቀፍ ፕሮጀክት ነው ላውንች አድርገን እየሰራን ያለ ነው። እንግዲህ አገር አቀፍ ሲባል ከጫፍ እስከ ጫፍ ላይክ ሁሉንም ክልሎች፣ ሁሉንም የብሔረሰብ ዞኖች፣ ሁሉንም ልዩ ወረዳዎች ያሉ በሁለት ክልሎች መካከል ያሉ አዋሳኝ አካባቢዎችን ሁሉ በጥናቱ እንዲካተቱ አድርገን ነው የምናጠናው። ከጥናቱ ፋይንዲንግ በኋላ ምናልባት ስፔሲፊክ የአንድ አካባቢ ቦታ ብቻ ልናጠና እንችላለን። የዛኔ ምናልባት አንድ ዓመት ላይ ወስድም ይችላል። በአጫጭር ጥናቶች አንድ ሁለት ሶስት ጎን ለጎን ሊሰሩ የሚችሉበት አጋጣሚ ይፈጠራል። ስለዚህ በተባለው ምናልባት ባለን የጊዜ ሊሚት በርካታ ምክር ሀሳቦችን እንደምናቀርብ አቀደን ነው እየተንቀሳቀስን ያለ ነው ማለት ነው።
እንግዲህ አፋወል እርስዎም እንደሚያውቁት የአስተዳደር ወሰን፣ የማንነት ጉዳይ ኢትዮጵያ ውስጥ ለተለያዩ ግጭቶች መንስኤ ሲሆን ቆይቷል። አሁን እንኳን ሰሞኑን እንኳን በአፋር ኢሳ ወረዳዎችና በሶማሌ ክልል መካከል ባሉ አካባቢዎች በተፈጠረ ግጭት ሰዎች መሞታቸውን ሰምተናል። ሌሎች አካባቢዎች እንደዚህ አይነት ጥያቄዎች ያሉባቸው አካባቢዎች አሉና ስፔሲፊካሊ እነዚህ አካባቢዎች እንደዚህ አይነት ጥያቄ አለባቸው። ውሳኔው ምንም ይሁን ጥናቱ ምንም ያሳይ ብቻ ግን ቦታዎቹን አሁን የመለየት ነገር አለበት። ይሄ ጥናት አሁን ዳሳሳ ሲባል በአፋርና በሶማሌ ክልል መካከል፣ በኦሮሚያና በሶማሌ ክልል መካከል፣ በትግራይና በአማራ ያላችሁ ቦታዎቹን የመለየት ስራንም ያካትታል ይሄ ዳሳሳ ጥናት።
ሁሉ ነው አሁን በሚዲያ የምናቃቸው በሌላም ከዚህ በፊት በተጠኑ ጥናቶቹ የምናቃቸውን የማናቃቸውንም ሁሉንም ጥናቶችን ያካትታል። የዛ ጥናት ይዘቱ ምንድነው? ሰፋ ማለት ቦታዎችን ከመለየት ባሻገር የሰፋ ጥናት ነው ያለው። የሰፋ ይዘት ኖሮት ነው እየተሰራ ያለው ማለት ነው። እንዳልኩ የችግሮቹ ውስብስብነት ምንድነው፣ የችግሮቹ ከመነሻ ጀምሮ ያለው ነገር ምንድነው የሚለውን ጠቅላላ ስለ ችግሮቹ ሙሉ መረጃ ይዘን የምንመጣበት ጥናት ነው የሚሆነው ማለት ነው። ስለዚህ
እንደዛ ነው እየተሰራ ያለው
በዛ ልክ ነው። ስለዚህ አሁን የምናቃቸው በሶማሌና በአፋር መካከል ያሉ ብቻ፣ በትግራይና በአማራ መካከል ያሉ ችግሮቹ ብቻ ሳይሆን በሀገር አቀፍ ደረጃ በሰሜንም፣ በደቡብ፣ በምዕራብ፣ በምስራቅም የምናቃቸው በሚዲያ የምናቃቸው በሌላ ሁኔታ የምናቃቸውና ማናቃቸውንም ችግሮች ሁሉ አሳሳ አድርጎ በሀገራችን ያለው ችግር ይሄ ነው ብሎ እስከነ ዝርዝሩ እንዲሰጠን ነው የምንጠብቀው ማለት ነው።
እዚህ ላይ እናንተ ናችሁ ችግሮቹ የት እንዳሉ የምትለዩት ወይስ ማመልከቻዎችን ነው መነሻ የምታደርጉት? እርግጠኛ ነኝ ይሄ ኮሚሽን ሲቋቋም ብዙ ማመልከቻዎች እንደመጡለት ይገመታል ከሁሉም አካባቢዎች። እናንተ ራሳችሁ ናችሁ የት ጥያቄ አለ ብላችሁ እየሄዳችሁ ያላችሁት ወይስ የሚመጡላችሁ ማመልከቻዎች? እኛ የማንነት ጥያቄ አለን፣ የአስተዳደር ወሰን ጥያቄ አለን ብለው ጥያቄ የሚመጡ ማመልከቻዎችን ነው መነሻ የምታደርጉት ጥናት ስታደርጉ? ይሄ ዳሰሳ ጥናት መነሻ ያደረገው ማለት ነው
አይደለም? እንግዲህ ሁሉንም ነው ምና ማለት እኛ አሁን ቅድም ሳነሳለን እንደነበረው ችግሮቹ የታወቁም ያልታወቁም በሚዲያ የምናቃቸው ማናቃቸውንም ሁሉንም መዳሰስ ካለብን ከአመልካቾች ብቻ አይደለም ማለት ነው። አመልካቾቹ መነሻ ይሆናል፣ መነሻ ተጨማሪ ግብዓት ይሆናል። ነገር ግን በጥናት ስነ ዘዴያችን መሰረት ሁሉንም ችግሮች አሉ የሚባሉ ችግሮች ሁሉ መውጣት አለባቸው። ስለዚህ የዛሬዎቹን ጥያቄዎች ተቀብለን ካስተናገድን በኋላ ነገ ሌላ ጥያቄ አለመነሳቱን እርግጠኛ መሆን አንችልም፣ እነዚህም ብቻ ቤዝ ካደረግን ማለት ነው። ስለዚህ ሁሉንም ሀገር አቀፍ ነው ሲባልም የችግሮቹ ገሌ ገሌ ጋር ሄዳችሁ አሳሳድጉ ማለት ቀላል ነገር ሊሆን ይችል ይሆናል። ነገር ግን ምናልባትም መውጣት ያልቻሉ ምናልባትም ችግር ፈጥረው እዛው ታፍነው የቀሩ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ ጥናቱ በራሱ ጊዜም ችግሮችን እንዲለይ ነው የምንጠብቀው። በማመልከቻ የሚመጡትን በሚዲያ የምናውቃቸውን በሌላ አግባብ በጥናት ሪፖርት ተደርገው ያሉት እንደ ተጨማሪ ግብዓት ይሆናል። እንጂ ብቻቸውን አይደሉም ማለት ነው።
እንግዲህ ጥናት ሲደረግ ሙሉ ነጻነት ያስፈልጋል። ነጻነት ስል ወደ አካባቢዎቹ ሄዶ ለማጥናት ፈቃድ ማግኘት ያስፈልጋል፣ ከወረዳዎች፣ ከዞኖች፣ ከክልሉ ጭምር። የተለያዩ ክልል አመራሮችን ስታነጋግሩ እንደነበር እናቃለን። ሰሞኑን እንኳን አሁን የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ጋር ውይይት አድርጓል የኮሚሽኑ። ሁሉም ክልሎች ፈቃደኛ ናቸው፣ ዞኖቻቸው፣ ወረዳዎቻቸው ድረስ፣ ቀበሌዎች ድረስ ዘልቃችሁ ልታጠኑ ይሄንን?
እስካሁን ባደረግነው እንቅስቃሴ ከአብዛኞቹ ክልሎች ጋራ፣ ከሁለት ክልሎች ውጪ ከሁሉም ክልሎችና ሁለቱ ከተማ አስተዳደሮች ጋራ ውይይት አድርገናል። በጋራ በመስራባቸው ኤራዎች ተግባብተናል። ስለዚህ ማድረግ ያለባቸውን ድጋፍ አውቀው ድጋፍ እንደሚያደርጉም ያው ተግባብተናል። ከዛ ባሻገርም በየክልሉ እንግዲህ ፎካል ፐርሰንም እየሰጡን፣ ተወካይ እየሰጡን ከኛ ጋር ኮንታክት አድርጎ ስራዎችን በተቀናጀ መልኩ ወደ ታች ለማውረድ የሚያስችል ስራ እየሰራን ቆይተናል። የተቀሩት ሁለት ክልሎች ናቸው። አንደኛው አዲስ የተፈጠረው የሲዳማ ክልል ነው። ሁለተኛው የትግራይ ብሔራዊ ክልላዊ መንግስት ነው። ከሁለቱም ጋራ ያው ግንኙነት እያደረግን ያለ ነው። ከትግራይ ክልልም ጋራ ያው የተለያዩ ግንኙነቶች ስናደርግ ቆይተናል ከዚህ ቀደም ማለት ነው። ሄደን እንድንወያይ ማለት ነው። እንግዲህ እስካሁን ቀና ምላሽ አግኝተን ሄደን ለመወያየት አልቻልንም። ነገር ግን አሁንም ቢሆን ምናልባት አሁን ያለው የፌዴሬሽን ምክር ቤት የወሰነው ውሳኔ ያለ በዛ ተመስርተን ነው ልንሄድ የምንችለው። ከክልሎቹ ጋር ማውራትን በተመለከተ
በዚያ ተመስርተን ነው ሲሉ የፌዴሬሽን ምክር ቤት እንግዲህ አሁን ያለው የትግራይ ክልል መንግስት እውቅና አይሰጥም፣ ምርጫውም እንዳልተካሄደ እንዳልተፈጸመ ይቆጠራል ብሏል። እና በዛ ምክንያት ነው መሄድ ማትችሉት? ህጉ ነው የሚያስራችሁ?
ያው ከዚህ ቀደም ያልሄድ ነው ከዛ መልካም ፈቃድ ስላልተገኘና መሄድ ስላልቻለን ነው። ከአሁን ወዲያ ግን እኛ ኦፊሻሊ ኮሚኒኬት አድርገን መቀጠል አንችልም በተቀመጠው ሊሚቴሽን መሰረት። ነገር ግን የፌዴሬሽን ምክር ቤት ባስቀመጠው አቅጣጫ መሰረት እንሄዳለን፣ ኦፕሽኖቹን እንጠቀማለን። ትግራይ ክልልን በተመለከተ እዛ ያሉ ዩኒቨርሲቲዎች አሉ። ስለዚህ ከዩኒቨርሲቲዎቹም በጥናታችን ውስጥ እንዲሳተፉ ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር ተነጋግረን ያው እነሱም የጥናቱ አካል የአጥኚ ቡድኑ አካል እንዲሆን ሆነዋል። የፈረሙ ዩኒቨርሲቲዎች አሉ፣ ያልፈረሙም አሉ፣ ምናልባት የጋራ ስምምነቱን ማለት ነው። ስለዚህ በዛ አግባብ ነው የምንቀጥለው። ከዚህ ቀደም ሙከራዎችን አድርገናል እኛ በእኛ እንደ ተቋም ሳናገኝ ቀርተን ነበረ። አሁን ደግሞ የተቀመጠ የአሰራር ማዕቀፍ አለ፣ በፌዴራል ደረጃ እየተተገበረ ያለ የፌዴራል ተቋም እንደመሆናችን መጠን ያንኑ የመከተል ኃላፊነት ይኖርብናል።
ዩኒቨርሲቲዎቹ እንነጋገር እንግዲህ በተለያዩ ክልሎች ያሉ ዩኒቨርሲቲዎች በዚህ ጥናት ላይ እየተሳተፉ እንደሆነ ገልጻችኋል። ግን ዩኒቨርሲቲዎች እንዲያጠኑ የተፈለገበት ምክንያት ምንድን ነው? አዲስ አበባ ዩኒቨርሲቲ ነው በበላይነት የያዘው ብሎኛል ጥናቱን። ከዛ ሌሎች ዩኒቨርሲቲዎች በምን አይነት ቅንጅት ነው ከአዲስ አበባ ዩኒቨርሲቲ ጋር የሚሰሩት? በየአካባቢያቸው ያለውን ጥያቄ ነው የሚያጠኑት?
ዩኒቨርሲቲዎቹ የሚሳተፉበት ምክንያት አንደኛው ጥናቱ አሳታፊ መሆን አለበት። ስለዚህ ችግሮቹ ባሉባቸው አካባቢዎች ያሉ ዩኒቨርሲቲዎች ለችግሮቹ የበለጠ ቀረቤት አላቸው፣ ለችግሮቹ የተሻለ እውቀት አላቸው። አንደኛ ጥናቱ በጣም ሀገራዊ አቀፍ ነው፣ ሰፊ ነው። በጣም ካለው የጊዜ ጥረትም አንጻር ጥናቱ እንዲያልቅ የምንፈልገው በአንድ ዓመት ነው። ስለዚህ በርካታ ባለሙያዎችን አሳትፈን የአካባቢውንም ሰዎችን አሳትፈን ጥናቱን በአጭር ጊዜ ማጠናቀቅ አለብን የሚል አቅጣጫ ይዘን ነው እየሰራን ያለ ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ከሌሎች
አንድ ዓመት ማለት ከመቼ ማለት ነው? እስከ ግንቦት
ማለት ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ሌሎች ዩኒቨርሲቲዎችን እንዳያሳትፍ ተነጋግረናል። ይሄ በአዋጃችንም የተቀመጠ ስለሆነ ነው። ሁለተኛ ዩኒቨርሲቲዎቹ አካባቢያቸውን በተሻለ መልኩ ያውቃሉ፣ የችግሮቹን ስፋት፣ ጥልቀት፣ ውስብስብነትና መሰል ጉዳዮችን በቅርበት ያውቃሉ ብለንም ስለምናስብ የተሻለ የመረጃ ጥራትም እንዲመጣ ከማሰብና ጥናቱን ሙሉ እንዲሆን ከማስቻልም አንጻር እንዲሳተፉ ነው ያደረግነው። ስለዚህ እስካሁን አዲስ አበባ ዩኒቨርሲቲን ጨምሮ 27 ዩኒቨርሲቲዎች እንደሚሳተፉ ነው የሚጠበቀው ማለት ነው። ዩኒቨርሲቲዎቹ እንዴት ተመረጡ የሚለውን ኮሚሽኑ አይደለም የመረጠው ዩኒቨርሲቲዎቹን፣ የመረጠው የአዲስ አበባ ዩኒቨርሲቲ ነው። ተመራማሪዎቹ ባላቸው ሜቶዶሎጂ አንጻር ነው የመረጧቸው። ሲመርጧቸው እነሱ እንደ መስፈርት ያስቀምጡት አንደኛው ነገር ለችግሮቹ የበለጠ ቀረቤታ አንጻር ነው የተመረጡት። መጀመሪያ ከዩኒቨርሲቲው ከመስማማታችን በፊት አዘጋጅተን በላክነው ቲዋር መሰረት በተቻለ መጠን ሙያዊ ብቃት ያለው ገለልተኛ የሆነ
ላክነው ቲዋር ሲሉ አድማጮች ግልጽ ነው።
በመጀመሪያ ከአዲስ አበባ ዩኒቨርሲቲ ስንነጋገር ጥናት ከማጥናታችን በፊት የሚሰሩ ስራዎችን ዝርዝር የተስማማነበት ሰነድ ላይ ምን አይነት ተመራማሪ ነው በዚህ ጥናት መሳተፍ አለበት የሚለው ኮሚሽኑ በጣም ሰፊ ውይይት ካደረገበት በኋላ አጽድቆ ነው ከአዲስ አበባ ዩኒቨርሲቲ የተነጋገርነው። በዛ ውስጥ ከተቀመጡ መመዘኛዎች አንደኛው የሙያዊ ብቃት ያለው የትምህርት ዝግጅት ያለው ልምድ ያለውና በተቻለ መጠን በገለልተኝነት ስራዎችን መስራት የሚችል የሚል መመዘኛ አስቀምጠን ነው። ስለዚህ በዛ አግባብ አዲስ አበባ ዩኒቨርሲቲ ተመራማሪዎችን እንደሚመለመል ነው የምንገነዘበው። ምናልባት አንዳንድ ሶሻል ሚዲያ ላይ እየተዘዋወረ ያለ እኔም እያየሁት ያለው ነገር አክቲቪስት የሆነ ያልሆነ የሚል ነገርም የተነሳበት ሁኔታ ነው ያለው። እንግዲህ አክቲቪስት የሚባለውን ዴፊኒሽኑን ማን እንደሚያስቀምጥ ያው እንግዲህ ምናልባት ማህበረሰብ አንቂ ምናልባት ትክክል ተርም አድርጌው ከሆነ ጠቅሼው ከሆነ
በተለያየ ሰባንቂ በሚል ተረጎመታል ብዙ ነው።
አዎ በዛ አግባብ እየተረጎመ ያለው። ስለዚህ በተለያየ አግባብ ሁሉም ሰው በየራሱ ማቀፍ የሚያነቃው አላማ ሊኖረው ይችላል። ስለዚህ አክቲቪስት የሚለውን እንደ መስፈርት ሳይሆንኛ በተቻለ መጠን ገለልተኛ የሆነ ሳይንስን መሰረት አድርጎ መስራት የሚችል
በሚዲያ የሚነገሩ ብለ የገለጻቸው አሉ። ቀደም በሚዲያ የሚታወቁ የማንነት ጥያቄዎች ከሚባሉት ውስጥ አንዱ በትግራይና በአማራ ክልል መካከለ ያለው ነው። የወልቃይት የራያ የመሳሰሉትን ማለት ነውና ይህ በሆነበት ሁኔታ እና የትግራይ ክልል እናንተ ሄዳችሁ ለመነጋገር እንኳን በሩ እንግዲህ እስካሁን እንዳልተከፈተላችሁ ነው የገለጹትና ንግግሮች ማድረግ ባልቻላችሁበት ሁኔታ ስራችሁ ላይ የጥናት ስራችሁ ላይ ምን ያህል ውጤታማ ያደርጋችኋል ያ ካልሆነ ማለት ነው?
እሱን አሁን መናገር አልችልም። ምክንያቱም እንደነው አንደኛ እስካሁን ስራውን ስንሰራ የነበረው ለፊልድ ወጥተን መረጃ መሰብሰብ ምን ጀምረው ካሁን ወዲያ ነው። ሰሞኑን ኮሮና ክልልም ያወራነው ከሲዳማም ገና እናወራለን ከሶማሌም በቃ አስር ስራዎቹ ይቀጥላሉ ማለት ነው። የትግራይ ክልልም የተዘጋ ነው ብለን አናስብም። ስለዚህ በተሻለ በሌሎች አማራጮችንም ተጠቅመን እንሰራለን ብለን እናስባለን። እንደ ቻሌንጅና በመርምሩ ምን አይነት ተጽዕኖ ያደርሳል የሚለው ወደፊት ነው ማለት ነው እንችላው ማለት ነው።
እንግዲህ 83 ዓመተ ምህረት ኢትዮጵያ ውስጥ የመንግስት ለውጥ ተከሰተ። ከዛ በኋላ የኢትዮጵያ አወቃቀርም ተቀየረና ቋንቋን መሰረት ያደረገ ፌደራሊዝም በአገሪቱ ውስጥ መተግበር ጀመረ። በዛ ምክንያት 9 ክልሎች ተፈጠሩ። አንዳንዶች ያኔ ክልሎቹ ሲዋቀሩ ሳይንሳዊ ዘዴን ወይም ሳይንሳዊ አሰራርን ጥናትን መነሻ ያደረገ አይደለም። በዛ ምክንያት ነው አሁን ብዙ ጥያቄዎች እየተነሱ ያሉት በወረዳና በወረዳ በዞንና በዞን በክልልና በክልል መካከለ ማነጥን ጥያቄዎች አስተዳደርሰን ጥያቄዎች ይላሉ። ኮሚሽኑ ይሄንን ሐሳብ ይጋራል? ምንድነው ችግሩ? ያኔ ሲካለል ሳይንሳዊ አይደለም አስላል ነበር ነው አሁን ችግሮች የበረከቱት የሚሏሉ። ሌሎች ደግሞ ኢትዮጵያ እየተከተለች ያለችው ቋንቋን መሰረት ያደረገ ፌደራሊዝም ነው ለዚህ ምክንያቱ የሚሏሉ። እናንተ ከዚህ አንፃር የደረሳችሁበት ምንዳም ያለ ምንድነው? ይሄንን ስታጠናላችሁ?
እኛ የደረስንበት ድምዳሜ የለም። ምክንያቱም ጥናት ሳናጠና ድምዳሜ ላይ ልንደርስ አንችልም። ከመቋቋማችንም ጀምሮ ጥናትን መሰረት ያደረገ ምክረ ሐሳብ አምጡ ከተባለን ድምዳሜ መድረስ የምንችለው ጥናት አጥንተን በግኝቱ መሰረት ነው ድምዳሜ ላይ የምንደርሰው። ስለዚህ እዛ ድምዳሜ ላይ አልደረስንም። ጥናቱ ሁሉንም ሂስቶሪካል ታሪካዊ ዳራዎችንም እንደሚዳስስ እንጠብቃለን። ከዚህ በፊት የነበሩ የአስተዳደር ወይም ደግሞ የአስተዳደር ወሰን አካሄዶችንም እንዲያጠና እንጠብቃለን። ሁሉን አቀፍ ጥናት ነው የምናደርገው። ማለት ችግሮችን በዘላቂነት መፍታት ካለብን፣ ችግሮችን በማያዳግም መልኩ መፍታት ካለብን ማየት ያለብንን ሁሉንም አንግል ወይም ደግሞ ሁሉንም ሁኔታዎችን አይተን በጥናት እንዲካተት ነው የምናደርገው እና በጥናቱ ነው መላሹን የምንጠብቀው።
እነዚህንም ተካታላችሁ በጥናት ላይ? ለምሳሌ ምንድን ነው ምክንያቱ የሚለውን ሳይንሳዊ አልነበረም ያኔ ሲካለሉ ወይ ህዝቡ ፈቃደኝነት አልተጠየቀም ወይ ደግሞ ኢትዮጵያ የምትከተለው አንዳንድ ወገኖች ደግሞ እንደሚሉት ቋንቋን መሰረት ያደረገው ፌደራሊዝም ነው አንዳንዶች ደግሞ ነው እሱ ምክንያት ሊሆን አይችልም ብለው ቢከራከሩም አሉ። ብዙ አይነት እንግዲህ ሐሳቦች ናቸው የሚሸራሸሩት እና እነዚህን ሁሉ ትመለከታላችሁ?
አዎ በእኛ ጥናት ነው ሁሉን አቀፍ ነው ስንል እነዚህንም ያቀፈ ነው የሚሆነው። ስለዚህ ከጥናቱ በጣም ዝርዝር ነገሮችን እንጠብቃለን እነዚህንም ጨምሮ። ምናልባትም አንተ ከ83 አካባቢ አነሳው እንጂ ምናልባት ከዛ ቀደምም የኢትዮጵያ ከአስተዳደር ወሰን ጋራ ያላት ታሪክ ምንድነው? እንዴት ስትተዳደር ነበረ? ምን አይነት ዘዴዎች ነበሩ? ምን አይነት የአስተዳደር ስርዓቶች ነበሩ? የሚለውንም በታሪካዊ ዳራ እንዲዳሰስ በጥናቱ ተካቷል። ስለዚህ አሁን ያነሳቸውንም ጨምሮ ሁሉንም አንግሎችን እንዲያይ ነው የምንጠብቀው ማለት ነው። ምክንያቱም እንዳልኩ ቀደም ደጋግሜም እንደማነሳለህ በአዋጃችን ውስጥ የተቀመጠልን መመዘኛ ማያዳግምና ዘላቂ መፍትሄ አምጡ ነው የተባለው፣ የመፍትሄ ሐሳብ አምጡ ነው የተባለው። ስለዚህ ዘላቂ መሆን ካለበት የምንሰራው የምናቀርበው የመፍትሄ ሐሳብ ማያዳግም መሆን ካለበት ማየት ያለብንን ሁሉ ማየት አለብን። ችግሮችን በጥልቀት ማየት አለብን። ከተለያየ ሁኔታዎች አንፃር መገምገም አለባቸው። ስለዚህ በዛ አግባብ ተገምግሞ የሚመጣው ጥናት ውጤቱ አይ ከዚህ በፊት ሳይንሳዊ አልነበረም፣ ከዚህ በፊት ሳይንሳዊ ነበረ፣ ከዚህ በፊት እንዲህ ነበረ ማለት ብለን እንደ አቋም እንደ ኮሚሽኑ አቋም የምንወስደው ከጥናቱ በኋላ ነው። ስለዚህ አሁን 83 የተደረገው የአስተዳደር ወሰን አከላለል ሳይንሳዊ ነበር፣ አሳታፊ ነበር፣ አካታች ነበር ወይም አልነበረም ብለን ማውራት አንችልም። እንደ ኮሚሽን ማያዳግምና ዘላቂ መፍትሄ አምጡ ከተባለ ሁሉንም አንግሎችን አይተን ሁሉንም ዳራዎችን የችግሮችን ዳራ ሁሉንም ተመልክተን ችግር ነው ብለን ያሰብነው ላይ የመፍትሄ ሀሳብ እንሰጣለን ወይም ደግሞ እናቀርባለን። ስለዚህ ያ ችግር ምናልባት በጥናታችን ውስጥ ለአስተዳደር ወሰን ለማንነትና ራስን በራስ ለማስተዳደር ችግሮች ምክንያቱ የህገ መንግስቱ ማዕቀፎች ናቸው፣ የህገ መንግስቱ አንቀጾች ናቸው የሚል ፋይንዲንግ ከተገኘ እነዛ እንዲሻሻሉ ማናቀርብበት ምክንያት አይኖርም። ነገር ግን ህገ መንግስቱ ሙሉ ይሻሻል ብለን አናገርም ወጭ ማንተም እንደምታቀው ለናረግም እንችለው በተሰጠን የስልጣን ልክ ከአስተዳደሩ ስን ከማንነትና ራስን በራስ ከማስተዳደር ጋር ተገናኝተው የተገናኙ የህገ መንግስት ማዕቀፎቹ ማንቀጾች ላሉ ችግሮች ችግር ከሆነ ምክንያት ከሆነ ወይም ወደፊት ለመስራት ለምንፈልገውና እንዲስተካከል ለምንፈልገው ሁኔታ አመቺ ካልሆኑ በዚህ አግባብ ይሻሻሉ ብለን በተሰጠን ሊሚት ልናቀርብ እንችላለን። አሁን እየተጠና ያለው ጥናት ግን የሁሉንም ችግሮች ላይ የመፍትሄ ምክረ ሐሳብ ምንሰጥበት ነው ማለት አይደለም።
አቶ አወል ሁሴን የአስተዳደሩ ሰነይ ማነር ጉዳዮች ኮሚሽን ጽፈት ቤት ዋና ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች።
እኔም በሚዲያችሁ ቀርቤ ያለውን ነገር የኮሚሽኑን ጠቅላላ ሁኔታ እንዳብራራ ስለፈቀዳችሁልኝ በጣም